ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቤተሰብ የተበተንባቸው ወይ ደግሞ ባለቤታቸው የሞተባቸው ሴቶች ልጆቻቸው የት እንዳሉ የማያውቁ፣ ሌሎች ደግሞ ሕይወታቸውን ብቻ እንዳወጡ ንብረታቸውን እንዳጡ የሚገልጹበትና በጣም በትልቅ ሐዘን የደረሰባቸውን ጉዳት የሚገልጹበት ሁኔታ ነው ያለው ማለት ነው።
የኢትዮጵያ መንግስት የኮሚኒኬሽንስ ጉዳዮች ሚኒስትር ዶክተር ነገሪ ሌንጮን ድምጽ ነው የሰማነው። በኢትዮጵያ ሶማሌና የኦሮሚያ ክልሎች ተዋሳኝ ወረዳዎች መካከል የተቀሰቀሰውን ግጭት ተከትሎ የተፈናቀሉ ዜጎችን ጎብኝተው ከተመለሱ የፌዴራል መንግስት ባለስልጣናት መካከል አንዱ ናቸው። በዛሬው ዕለት ለጋዜጠኞች ከሰጡት መግለጫ የወሰድነው ነው።
በኢትዮጵያ የሰብአዊ መብት ሁኔታዎች በፍጥነት እየተለዋወጡ መሆኑንና አገሪቱ በአሁኑ ወቅት በድርቅ በጎርፍና በማህበረሰቦች መካከል በሚፈጠሩ ግጭቶች ሳቢያ ፈተና እንደገጠማት በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ኦቻ አስታወቀ። በህገ ወጥ የሰዎች ዝውውር ወንጀል የተጠረጠሩ 70 ኢትዮጵያውያን በዛምቢያ ሉሳካ መታሰራቸውን የአገሪቱ መንግስት ይፋ አደረገ። የሚሉት ደግሞ በዜና መጽሔት ከምንመለከታቸው የትንታኔ ርዕሶች ውስጥ ናቸው።
ለምሽቱ ካሉን የዓለም ዜናዎች መካከል ደግሞ ዋና ዋናዎቹን ለመግለጽ፣ ባለፈው ቅዳሜ በመቶች የተቆጠሩ ሰዎች በግዙፍ የቦምብ ጥቃት ባለቁባት በሞቃዲሾ ከተማ ሰለባዎችን ፈልጎ የማዳን እንቅስቃሴው ማብቃቱን የሀገሪቱ መንግስት አስታውቋል። ከ300 በላይ ሰዎች እንዳለቁ የሚታወቅ ነው። ትናንት ማክሰኞ ጥቅምት 16 የዓለም የምግብ ቀን ታስቦ ውሏል። ሌሎችም ዜናዎች አሉን።
ሳምንታዊ ቅንብሮች ኮሎን በመባል በሚታወቀው የትልቁ አንጀት ካንሰር ዙሪያ የሚያተኩር የሐኪሙን ይጠይቁ ተከታታይ ዝግጅት፣ እንዲሁም የኢትዮጵያን ዓመታዊ የምጣኔ ሀብት እድገት መለኪያዎች የሚመለከተው ንግድና ምጣኔ ሀብት በመልኩ ተሰናድተው በሁለተኛው አጋማሽ ክፍለ ጊዜ ይጠብቋችኋል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮች ከዛሬ ማክሰኞ ጥቅምት 7 2010 ዓ.ም ዝግጅቶቻችን ጋር አስተናጋጆች አሉላ ከበደና
ቆንጂት ታዬ ከፕሮግራም አቀናባሪያችን ከብርሃን ኃይሉና ከስርጭት መሐንዲሱ ከኦድሬስ ሪግስ ጋር አብረናችሁ እናመሻለን። በቅድሚያ የሰዓቱን የዓለም ዜና። ባለፈው ቅዳሜ በመቶዎች የተቆጠሩ ሰዎች በግዙፍ የቦምብ ጥቃት ባለቁባት በሶማሊያዋ ዋና ከተማ ሞቃዲሾ ሰለባዎችን ፈልጎ የማዳን እንቅስቃሴው ማብቃቱን የሀገሪቱ መንግስት አስታውቋል። ይፋ በተደረገው አሃዝ መሰረት ህዝብ በሚበዛበት መስቀለኛ መንገድ ላይ በደረሰው በዚህ ከባድ ጥቃት የሞቱት ሰዎች ቁጥር 281 እንደሆነ ነው የተገለጸው። የቆሰሉት ደግሞ ከ300 በላይ ናቸው። የሰለባዎቹ ቁጥር ሊጨምር እንደሚችል ግን የማስታወቂያ ሚኒስትሩ አብዱራህማን ኦመር ኦስማን አመልክተዋል። የሞቃዲሾ የሕክምና አገልግሎቶች ምንጮች ቀደም ብለው የሞቱት ከ300 በላይ እንደሆኑ ነበር የገለጹት። አሃዞቹ ስለተዛቡበት ምክንያት ግን የተሰጠ ማብራሪያ የለም። ለጥቃቱ ኃላፊ ነኝ ያለ ወገን ባይኖርም የሶማሊያ መንግስት ባለስልጣናት ጽንፈኛ እስላማዊ ቡድን አልሸባብ ነው ብለው ነው የሚያምኑት። ፍንዳታው በደረሰበት ስፍራ ዛሬ ንግግር ያደረጉት የሞቃዲሾ ከንቲባ ታቢት አብዲ መሐመድ ሰለባዎችን ፈልጎ ለማውጣትና ፍርስራሹን ለማጽዳት የተሰማሩትን በመቶች የተቆጠሩ በጎ ፈቃደኞች አመስግነዋል። የከተማዋ ህዝብ ይህንን ሁኔታ አልሸባብን በቁርጠኝነት ለመጋፈጥ እንዲጠቀምበትና የጸጥታ ኃይሎች ህዝቡን ከጥቃት ለመጠበቅ በያዙት ጥረት እንዲያግዝ ጥሪ አቅርበዋል። የሞቃዲሾ ሆስፒታሎች በመቶዎች የተቆጠሩትን ቁስለኞች ለማከም እየተሯሯጡ ባሉበት በአሁኑ ሰዓት ዛሬም ዓለም አቀፍ እርዳታዎች እየገቡ ነው። የሕክምናና ሰብአዊ እርዳታዎችን የያዘ የዩናይትድ ስቴትስ ዕቃ ጫኝ አውሮፕላን ዛሬ ሞቃዲሾ ደርሷል። ካታርና ኬንያ የላኳቸው ዶክተሮችም ገብተዋል። ጅቡቲ ትናንትና 3 ሐኪሞች እንደላከች ተገልጿል። ኬንያ 11 ቶን መድኃኒቶችን መላኳን የውጭ ጉዳይ ሚኒስትሯ አሚና መሐመድ አስታውቀዋል። ካታር 12 ቁስለኞችን ለሕክምና ወደ ሱዳን ያጓጓዘች ሲሆን ኬንያም 31 ቁስለኞችን ናይሮቢ አምጥቼ አክማለሁ ስትል አስታውቃለች።
እንደ አውሮፓውያን የዘመን አቆጣጠር ጥቅምት 16 የዓለም የምግብ ቀን ነው። ትናንት ማለት ነው። ዕለቱ በተለያዩ የዓለማችን ክፍሎችም ታስቦ ሲውል በሮማ የካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ አባ ፍራንሲስ በተገኙበት በከፍተኛ ስነ ስርዓት ትኩረት ማግኘቱን ሮማ የምትገኘው ዘጋቢያችን ጆሴፊን ማኬና ተከታትለዋለች። የአሜሪካ ድምጿ ኪም ሉዊስ አነጋግራታለች። አዲሱ አበበ ይዞት ቀርቧል።
በሮም በተካሄደው ኦፊሴላዊ የመታሰቢያ ቀን አቡነ ፍራንሲስ ለመላው ዓለም መንግስታት ጥሪ ማቅረባቸውን ሪፖርተር ጆሴፊን አመልክታ አጽንኦት የሰጡትም በጋራ መስራትንና ለፍልሰተኞች ዋስትና መስጠትን እንደሆነ ገልጣለች። በተለይም ትላለች ሪፖርተሯ
particularly stressed that war and climate change are driving hunger and forcing
በተለይም ጦርነትና የአየር ንብረት ለውጥ ረሃብን እንደሚያባብሱና ለሰዎች ፍልሰትም አይነተኛ ምክንያት እንደሆነ አመልክተው ይህም በአሁን ወቅት ያለውን የፍልሰተኝነት ቀውስ እንደፈጠረ አስመረውበታል።
አቡኑ በዚሁ ንግግራቸው ግጭቶችን ለማስወገድ ለሰው ልጆች ሁሉ የሚሆን የምግብ ዋስትና ማረጋጋት እንደሚያሻም ተቆመዋል። በአጠቃላይ የመንግስታትን አብሮ መስራት አስፈላጊነት የጠቆሙት አባ ፍራንሲስ ዛሬ ለሰዎች ፍልሰት ዋና ምክንያት ያሏቸውንም አስቀምጠዋል።
It's up to countries to support the climate accord. This was a jab at the United States.
የአየር ንብረት ስምምነትን ማክበር ወሳኝና የሁሉም ግዴታ መሆኑን አመልክተዋል። ለምሳሌ እንደ ዩናይትድ ስቴትስ የመሳሰሉ አገሮች ከዚህ ስምምነት መውጣታቸው ችግሩን እንደሚያባብስ ጠቅሰው ከዚያ አቋያ የፓሪሱን ስምምነት ያልተቀበሉት ፕሬዝዳንት ዶናልድ ትራምፕ ሊያስቡበት እንደሚገባ አመልክተዋል።
ዛሬ በዓለም አቀፍ ደረጃ የሚታየው የምግብ እጥረት ከ10 አመታት በኋላ ለ815 ሚሊዮን ወይንም 11 ከመቶ ለሚሆነው የዓለማችን ህዝብ መራብ አይነተኛ ምክንያት እንደሆነም ይታወቃል።
አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩናይትድ ስቴትስ የመኗ ባይዳ ክፍለ ሀገር በሚገኙ ሁለት የእስልምና መንግስት ነኝ ባዩ ቡድን የማሰልጠኛ ካምፖች ላይ ባካሄደችው የአየር ጥቃት ብዛት ያላቸውን የቡድኑን ተዋጊዎች መግደሏን የዩናይትድ ስቴትስ የመከላከያ ሚኒስቴር አስታውቋል። የመከላከያ ሚኒስቴሩ ባወጣው መግለጫ የመን የአሸባሪ ማሰልጠኛ ካምፕ መናኸሪያ ነች ብሏል። ሽብርተኛ ቡድኖች የመን ውስጥ ያለውን ብጥብጥና የአመራሩን ህዋ አጋጣሚ ተጠቅመው ግዛቶችን ተቆጣጥረው እጅግ ደሃ በሆነችው ሀገር ያለውን ችግር ይበልጡን አባብሰውታል። የመን ውስጥ የከፋ የምግብና የመድኃኒት እጥረት ከመኖሩም በላይ የኮሌራ ወረርሽኙ ህዝቡን ለከፋ ስቃይ ዳርጎታል።
በዩናይትድ ስቴትስ የሚደገፉ የሶሪያ ዲሞክራሲያዊ ኃይሎች ዛሬ ማክሰኞ ባወጡት መግለጫ ከሶሪያዋ የራካ ከተማ የእስልምና መንግስት ብሎ ራሱን በሚጠራው ቡድን ቁጥጥር ስር የነበሩትን የመጨረሻዎቹን ይዞታዎች አስለቅቀው መቆጣጠራቸውን አስታወቁ። በኩርዶችና በአረብ ሚሊሻዎች የተዋቀረው የሶሪያ ዲሞክራሲያዊ ኃይሎች ቃል አቀባይ ለጋዜጠኞች በሰጡት ቃል የራካው ውጊያ ተጠናቋል ነው ያሉት። ብሪታንያ የሚገኘው የሶሪያ የሰብአዊ መብቶች ቅኝት አካልም ራካ ነጻ ወጥታለች ሲል አስታውቋል። የዲሞክራሲያዊ ኃይሎቹ ተዋጊዎች የእስልምና መንግስት ነኝ የሚለውን ቡድን የእዝ ማዕከል ሆኖ ሲያገለግል የነበረውን አንድ ሆስፒታልም ከተቆጣጠሩ በኋላ በከተማዋ የቡድኑ ዋና ሰፈር የነበረውን የኳስ መጫወቻ ሜዳም ይዘውታል። የእስልምና መንግስት ተዋጊዎችን ከራካ የማስወጣቱ ጥቃት በዩናይትድ ስቴትስ በሚመራው ህብረት የአየር ጥቃትና ሌሎችም ድጋፍ እየታገዘ የተጀመረው ባለፈው ሰኔ ወር እንደነበር ይታወሳል። ራካ 90% በሶሪያ ዲሞክራሲያዊ ኃይሎች እጅ መግባቷን የዩናይትድ ስቴትስ መራሹ ህብረት ቃል አቀባይ ራያን ዲለንም ተናግረዋል።
በመጨረሻም ኩርዶች ከራስ ገዝ ክልላቸው አልፈው ይዞታቸውን ወደ ሌሎች አካባቢዎች እንዳያስፋፉ በመከላከል ላይ ያሉት የኢራቅ ኃይሎች ኪርኩክ ከተማ አቅራቢያ ያሉ ተጨማሪ የነዳጅ ጣቢያዎችንና ሲንጃር ከተማን ይዘዋል። ኩርዶቹ ተዋጊዎች ሁለት የነዳጅ ጣቢያዎችን ትተው ሲያፈገፍጉ ነው የኢራቅ ፌዴራል ኃይሎች ገብተው የተቆጣጠሩት። አድማጮች ለሰዓቱ ያሉን ዜና በዚሁ ያበቃሉ።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና
ቆንጂት ታዬ ነን። በዓለም ዜና የጀመረው መደበኛ ፕሮግራማችን በ19ና በ25 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ድረስ ይቀጥላል።
አሁን ቆየት ብለው ከሚቀርቡት በጊዜው ሰሌዳ መሰረት የዕለቱ አቢር እስከ ማለፋችን በፊት አንዱን እናሰማ።
በቅድሚያ በስታቲስቲክስ የትልቁ አንጀት ወይም በእንግሊዝኛ ኮሎንና ሬክታል ካንሰር የሚባለው በሽታ ከካንሰሮች ሁሉ ሶስተኛ ነው በዓለም ላይ። አሁን አሜሪካን ሀገር ለምሳሌ ብንወስድ በአመት 160,000 የሚሆኑ ሰዎች ይሞታሉ በዚህ ካንሰር። በዓለም ላይም ደረጃው እንደዚሁ።
ዶክተር ዳንኤል ሽብሩ ይባላሉ። በዚህ በዩናይት ስቴትስ በካሊፎርኒያ ክፍለ ግዛት የሳክራሜንቶ ከተማ ካይዘር ፐርማኔንቴ የተባለው የግል ሕክምና ተቋም የጠቅላላ ቀዶ ሐኪምና እንዲሁም የአንጀት ካንሰር ቀዶ ሕክምና እንዲሁም የሕክምና መምህር ናቸው። በሐኪሞን ይጠይቁ ሁለተኛው አጋማሽ ጠብቋቸው። አሁን ወደ ዕለቱ አቢዮስ
በኦሮሚያና በሶማሌ ክልል አዋሳኝ ወረዳዎች መካከል በተከሰተው ግጭት የተሳተፉና ጉዳት ያደረሱ አካላት በቁጥጥር ስር መዋላቸውን የመንግስት ኮሚኒኬሽንስ ጉዳዮች ኃላፊ ሚኒስትር አስታወቁ። በግጭቱ የተፈናቀሉት ሰዎች በመቶ ሺዎች የሚቆጠሩ መሆናቸውን የገለጹት ሚኒስትሩ ዶክተር ነገሪ ሌንጮ በተለይ መንግስት ያሰማራው የሰብአዊ መብት ጥሰት መርማሪ ቡድን ሪፖርት ሲጠናቀቅ ተጨማሪ እርምጃዎች እንደሚወሰዱ ተናግረዋል። ሚኒስትሩ ዛሬ የሰጡትን መግለጫ የተከታተለው እስክንድር ፍሬው ተከታዩን ልኳል።
የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ የዛሬውን መግለጫ የሰጡት የተፈናቀሉ ዜጎችን ሁኔታ ለመመልከት ወደ ስፍራው ካመራው የፌዴራል መንግስት የልዑካን ቡድን ጋር ያደረጉትን ጉብኝት አጠናቀው ከተመለሱ በኋላ ነው። በሁለቱ ክልሎች አዋሳኝ ወረዳዎች በተከሰተው ግጭት የደረሰው ጉዳት ከፍተኛ መሆኑን ነው ሚኒስትሩ ለጋዜጠኞች አብራሩት።
ብዙ ጉዳት እንደርሷል። የሰው ህይወት በከንቱ እንደጠፋ እንዲሁም ደግሞ በመቶ ሺዎች የሚቆጠሩ ዜጎቻችን ከቤት ቀያቸው እንዲፈናቀሉ ያደረገ ግጭት ነው ማለት ነው። የተፈናቀሉትን በተመለከተ እንደምታወቀው በወሰን ላይ በነበረው አለመግባባት ከስጋት ቀጠናዎች የተፈናቀሉ አሉ። እንዲሁም ደግሞ በሁለቱም በኩል ማለት ነው። ይሄ እንዲሁም በቅርብ ጊዜ በተለይ ባለፉት 2-3 ሳምንታት በተከሰተው ግጭት የተፈናቀሉ እንዲሁም ደግሞ ጉዳት የደረሰባቸው አሉ ማለት ነው። በሁለት ከፍለን ነው የምናያቸው እነዚህን።
ይህም ሆኖ በአሁኑ ጊዜ አልፎ አልፎ ካልሆነ በስተቀር ግጭቱ መቆሙንና አካባቢውም በመከላከያ ሰራዊት ቁጥጥር ስር መሆኑን ሚኒስትሩ አመልክተዋል። በግጭቱ ምክንያት የተፈናቀሉ ዜጎችን ሁኔታ ለመመልከት በምክትል ጠቅላይ ሚኒስትር ደመቀ መኮንን የተመራ የፌዴራል መንግስቱ የልዑካን ቡድን ወደ ስፍራው ተጉዞ እንደነበር ሚኒስትሩ ተናግረዋል።
የክቡር ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን የተመራው ቡድን ትናንት ወዲያ ሐረር፣ ድሬዳዋ እንዲሁም ደግሞ ባብሌ በመገኘት ያሉበትን ሁኔታ ለማየት ችሏል። በዛ መሰረት እኔም የዛው አካል ስለሆንኩ ያሉበትን ሁኔታ በምናይበት ጊዜ እጅግ በጣም አሳዛኝ እንደሆነና ጉዳት የደረሰባቸው ወገኖቻችን በአሁኑ ጊዜ ድጋፍ የሚሹ መሆኑን ነው የሚያሳየው። ቤተሰብ የተበተነባቸው ወይ ደግሞ ባለቤታቸው የሞተባቸው ሴቶች፣ ልጆቻቸው የት እንዳሉ የማያውቁ ሌሎች ደግሞ ህይወታቸውን ብቻ እንዳወጡ ንብረታቸውን እንዳጡ የሚገልጹበትና በጣም በትልቅ ሐዘን የደረሰባቸውን ጉዳት የሚገልጹበት ሁኔታ ነው ያለው ማለት ነው። እዚህ ከሩቅ ሆነን ሪፖርት የምናገኘውና እዛ መሬት ላይ ያለውን በምናይበት ጊዜ የደረሰው ጉዳት አሁን ባለንበት ዘመን በዜጎቻችን ላይ መድረስ ያልነበረበት በጣም እጅግ አሳዛኝ ጉዳት እንደሆነ ነው እየተረዳ ነው።
መንግስት የችግሩን ግዝፈት በመረዳት በፌዴራል የአደጋ ስጋት ስራ አመራር ኮሚሽን በኩል ድጋፍ እንዲደረግ አቅጣጫ ማስቀመጡንም ሚኒስትሩ አስታውሰዋል። በግጭቱ የተሳተፉና ጉዳት ያደረሱ አካላትን ተጠያቂ የማድረጉ ስራ መቀጠሉን የሰብአዊ መብት ኮሚሽን ሪፖርት ሲጠናቀቅ ደግሞ የበለጡ እርምጃዎች እንደሚወሰዱና ለህዝብም ይፋ እንደሚደረግ
መንግስት ያሰማራቸው በተለይ ከሰብአዊ መብት ጥሰት ጋር የተያዘ ምርመራ ያካሄዱ አካላት አሉ። ያ ምርመራ አሁን ለህዝብም ይቀርባል። ያንን ተከትሎ የሚወሰዱ እርምጃዎች አሉ። አሁንም ደግሞ በቁጥጥር ስር ያዋሉ አካላት አሉ። በኦሮሚያ በኩል በተለይ በአወዳይ አካባቢ በተፈጠረው ግድያ የተሳተፉ ጉዳት ያደረሱ ሰዎች በቁጥጥር ስር ዋሉ። በተመሳሳይ ሁኔታ በኢትዮጵያ ሶማሌ በኩል በወንጀል ተጠርጣሪ የሆኑ ጉዳት ያደረሱ አካላት በቁጥጥር ስር መዋል አለባቸው። ያንን ኢንፎርስ በማድረግ ፌዴራል ፖሊስ ስራውን እየሰራ ነው የሚገኘው። ነገር ግን እየተወሰደ ያለው እርምጃ በቂ ነው አልቋል ብለን የምንደመድምበት ደረጃ ላይ አልደረስንም፣ በመንግስት በኩል ማለት ነው። ምክንያቱም የዚህ ችግር ተዋናዮች አሉ። መንስኤው እንደ ፖለቲካም የሚገለጽ አለ። ከዛም ባሻገር ግለሰቦች የፈጠሩት ኔትወርክ ለዜጎች ጉዳት ምክንያት የሆነ ስላለ ይሄንን መንግስት ይያጣራ አስፈላጊውን እርምጃ በሂደት እየወሰደ የሚሄድ መሆኑን ነው መግለጽ የምንፈልገው። እርምጃ ምንም አልተወሰደ ማለት አንችልም። ያ የሚወሰደው እርምጃ ግን አልቆለታል የምንልበት ደረጃ ላይ አልደረስንም።
መገናኛ ብዙሃንም ግጭቱን የሚያባብሱ መረጃዎችን ከማሰራጨት እንዲቆጠቡ ነው ሚኒስትሩ ያሳሰቡት።
ሁላችንም መገንዘብ ያለብን እንደ ኢትዮጵያውያን ማናችንንም የማይወክል ጉዳት ደርሷል፣ ግጭት ደርሷል። ይሄ ግጭት ደግሞ ጉዳት አድርሷል። ይሄ ጉዳት ወደፊት እንዳይቀጥል ሁሉም መስራት ነው የሚጠበቅበት። በዚህ ውስጥ ደግሞ የሚተላለፉ መረጃዎች አንዱ በሌላ ላይ ቂም እንዲይዝ የደረሱ በደሎችን ጉዳቶችን አጋኖ በመቅረብ ሌላው አንዱ በሌላው ላይ ቂም እንዲይዝና ለጥቃት እንድንሳሳ ከሚያደርጉ መረጃዎች ሁሉ መቆጠብ አለበት። ብሔራችንን ከማውቃችን በፊት ሁላችንም የሰው ልጆች እንደሆንን መገንዘብ ያስፈልጋል። ከዘረኝነት አመለካከትና ያንን አመለካከት ከማሰራጨት ማናችንም መጠንቀቅ ያስፈልጋል ነው።
ዶክተር ነገሪ ሌንጮ በወቅታዊ ጉዳዮች ላይ ላተኮሩ ሌሎች ጥያቄዎችም ላይ ሰጥተዋል። አንጋፋዎቹ የገዢው ፓርቲ ባለስልጣናት አቶ በረከት ስምኦንና አቶ አባዱላ ገመዳ የስልጣን መርቀቂያ ጥያቄ ማቅረባቸው ምንን እንደሚያመለክት የሚጠይቀው ከነዚህ አንዱ ነው። ዶክተር ነገሪ ተከታዩን መልሰዋል።
የነሱ ስራ መልቀቅን በተመለከተ አዎ፣ ክብሩ አቶ አባዱላ ጠይቋል። ክብሩ አቶ በረከትም እንደጠየቁ መረጃ አሁን ደርሶናል። ምክንያታቸውን በተመለከተ ግን እጃችን ላይ የደረሰ መብራሪያ የለም። ነገር ግን አቶ አባዱላን በተመለከተ የተገለጸው በኦቢኤንም የተገለጸ ነገር አለ። በስፋት እሳቸው ምክንያታቸውን እንገልጹ፣ እኔን እንደምትጠይቁኝ እሳቸውን ብትጠይቁ የተሻለ ነው መሆነው። መታወቅ ያለበት ግን እነዚህ አንጋፋ መሪዎች መሪውን ፓርቲም ቢሆን ዋጋ የከፈሉበትና እስካሁን ድረስ ህዝብ እንዲያገለግሉ ህይወታቸውን ሁሉ ማለት ይቻላል ጊዜ ሰጥቶ የመሩበት የሰሩበት እንደሆነ እናውቃለን። እንዲሁ በተራ ነገር ወይ ደግሞ ድርጅት ችግር ውስጥ እንዲገባ አንድም ነገር ያደርጋሉ ብሎ መገመት የድርጅቱን ባህል ካለማወቅ የተነሳ ሊሆን ይችላል። በድርጅቱ ህልውና፣ በድርጅቱ ጤንነት ላይ በሁለቱም በኩል ቢሆን ምንም ጥርጣሬ አይኖረንም። አሁን ካሉበት የስራ ኃላፊነት ቢለቁም ድርጅታቸውና ህዝባቸውን በሌላ በሚችሉት የስራ መስክ ደግሞ እንደሚያገለግሉ እንጠብቃለን።
የኢትዮጵያ የመንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ በዛሬው ጋዜጣዊ መግለጫ ምላሽ የሰጡባቸው ጥያቄዎች እነዚህ ብቻ አይደሉም። በሌላ ዘገባ ልመለስበት እሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬውን እናመሰግናለን። አድማጮች፣ ተከታዩም የመጽሔት ርዕስ ከኢትዮጵያ ወቅታዊ ጉዳዮች ጋር ያቆየናል። በኢትዮጵያ ሰብአዊ ሁኔታዎች በፍጥነት እየተለዋወጡ መሆኑንና አገሪቱ በአሁኑ ወቅት በድርቅ በጎርፍና በማህበረሰቦች መካከል በሚፈጠሩ ግጭቶች ሳቢያ ፈተና እንደገጠማትም በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ኦቻ አስታውቋል። መለስካቸው አመሀ ዝርዝሩን ይዟል።
በእንግሊዝኛ አጠራሩ አጽሮት ኦቻ የተሰኘው ይኸው የመንግስታቱ ድርጅት አካል ይፋ ያደረገው መግለጫ በፍጥነት የሚለዋወጠው የሀገሪቱ ሰብአዊ ሁኔታ በተመጣጣኝ መልኩ ተለዋዋጭ የመፍትሄ ዘዴዎችን ይጠብቃል ይላል። ይሄ የሁኔታዎች በፍጥነት መለዋወጥ የባሰበት እንደ አውሮፓውያኑ ዘመን አቆጣጠር ከ2017 መጀመሪያ ወር አንስቶ እንደሆነም መግለጫው ይጠቁማል። በእነዚህ ወራት አገሪቱ በድርቅ በጎርፍና በተለያዩ ማኅበረሰቦች መካከል በሚነሱ ግጭቶች ሳቢያ ለከፍተኛ ፈተና ተጋልጣለች። ሰብአዊ ድጋፍ ሰጪ አካላት ከመንግሥት ጋር በመተባበር ለፈጣንና ተለዋዋጭ ሰብአዊ ሁኔታዎች የሚመጥኑ ሀብትና የሰው ኃይል ለመመደብ በመሞከር ምላሽ እየሰጡ ናቸው ሲል የኦቻ መግለጫ ያስረዳል። ይሁንና በፍላጎትና በአቅርቦት መካከል ያለውን ገደል በማሳየት ሀገሪቱ የተጋፈጠችውን ተግዳሮት በዝርዝር ያስረዳል መግለጫው። ባለፈው ነሐሴ ወር መጀመሪያ ላይ ይፋ የሆነው የመንፈቀ ዓመቱ የሰብአዊ ፍላጎቶች ሰነድ እንደሚያመለክተው በጥር ወር የዕለት የምግብ እርዳታ የሚጠብቁ ዜጎች ቁጥር 5.6 ሚሊዮን የነበረ ሲሆን ይሄ በጥቂት ወራት ወደ 8.5 ሚሊዮን ከፍ ብሏል። በዚህ ላይ ደግሞ 3.6 ሚሊዮን ሕፃናት፣ ነፍሰ ጡርና የሚያጠቡ እናቶች ተጨማሪ ምግብ ይሻሉ። 10.5 ሚሊዮን የሚሆኑ ሰዎች ንጽህናው የተጠበቀ የመጠጥ ውሃ አያገኙም። 2.25 ሚሊዮን ቤተሰቦች በሕይወት ላሉ የቤት እንስሳታቸው የመኖ ድጋፍ ይጠብቃሉ። ድጋፍ ሰጪ አጋሮች እንደሚገምቱት ከሆነ እስከ መጪው ታህሳስና ጥር ወር ድረስ 376 ሺህ የሚያህሉ ሕፃናት በተመጣጠነ ምግብ እጥረት ምክንያት በእጅጉ ይጎዳሉ። በእነዚህ ሁሉ ምክንያቶች የተፈጠሩትን የሰብአዊ ሁኔታዎች ፍላጎቶች ለማሟላት 1.259 ቢሊዮን የአሜሪካ ዶላር ወይም ከ34 ቢሊዮን ብር የማያንስ ገንዘብ ያስፈልጋል። ይህ ከወራት በፊት ከተያዘው በ311 ሚሊዮን ዶላር ልዩነት አለው። የኦቻ መግለጫ አክሎ እንደሚዘረዝረው ባለፈው መስከረም ወር በተፈጠረው ግጭት ሳቢያ አያሌ ሰዎች ከቀያቸው ተፈናቅለዋል። በዚህ ምክንያት ደግሞ የአጣዳፊ ተቅማጥና ትውከት ወረርሽኝ ስጋት ተከተለ። ለዚህ ስጋት ምላሽ ለመስጠትም ተጨማሪ ሀብትና የሰው ኃይል አስፈልገዋል ሲል በተባበሩት መንግስታት ድርጅት ሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ኦቻ መግለጫ ይተነትናል። በተጨማሪም በአፋር፣ በአማራ፣ በጋምቤላና ሶማሌ ክልሎች በሚገኙ ታላላቅ ተፋሰሶች በተከሰተው ጎርፍ ሳቢያ ጉዳት የደረሰባቸውን ሰዎች በበቂ ሁኔታ ለመርዳት መንግሥትና አጋር ሰብአዊ ድርጅቶች ከባድ ፈተና እንዳጋጠማቸው መግለጫው ይናገራል። ከነሐሴ ወር መጨረሻ ሳምንት ጀምሮ በኦሮሚያና በሶማሌ ክልሎች አዋሳኝ ስፍራዎች ውስጥ የተፈጠሩ ግጭቶችን ተከትሎ የተከሰቱትን የተለያዩ መልክ ያላቸውን ችግሮችም ይዘረዝራል። ቢያንስ 22,663 ሕፃናት በሀገሪቱ በተከሰተው የጎርፍ አደጋ ትምህርታቸው ከባድ ፈተና አጋጥሞታል። 65,228 ሕፃናት በኦሮሚያ፣ 44,350 ሕፃናት በሶማሌ ክልል በተፈጠረው ግጭት ምክንያት ተመሳሳይ ችግር አጋጥሟቸዋል። መንግሥትና አጋር ሰብአዊ ድርጅቶችም ፈተናዎቹን ለመቋቋም ያከናወኗቸውን ተግባራት መግለጫው አመልክቷል። በዚህ አኳያም በየዘርፉ ያለውን ፍላጎትና ምላሽ ለመስጠት የሚያስፈልገውን የሀብት መጠን በማሳየት በእጅ ያለውን የሀብት መጠንና ተፈላጊውን በማነጻጸር ሀገሪቱ ያጋጠማትን ተግዳሮት በዝርዝር አሳይቷል። መግለጫው የመንግሥት አካላትና አጋር የሰብአዊ ድርጅቶች የሥራ ቡድን ውጤት እንደሆነም ኦቻ አመልክቷል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በህገወጥ የሰዎች ዝውውር የተጠረጠሩ 70 ኢትዮጵያውያን ዛምቢያ ሉሳካ ከተማ መታሰራቸውን የሀገሪቱ መንግስት አስታወቀ። የኢትዮጵያውያኑን መታሰር ያረጋገጠው የውጭ ጉዳይ ሚኒስቴር የጠራ ያለውን መረጃ ለመሰብሰብ እንደዚሁም የቆንስላ አገልግሎትና ድጋፍ ለመስጠት ዚምባብዌ ከሚገኘው ኤምባሲ ዲፕሎማቶችን ወደዚያው እንደሚልክ አስታውቋል። እስክንድር ፍሬው ተከታዩን ዘገባ ልኳል።
ቅዳሜ አመሻሹ ላይ በተጀመረውና እሁድ ንጋት ላይ በቀጠለው አሰሳ የተያዙት 70 ኢትዮጵያውያን መሆናቸውን ነው የዛምቢያ መንግስት ያመለከተው። የሀገሪቱን የስደተኞች ጉዳይ መምሪያ የጠቀሰው ዛምቢያ ታይምስ እንዳስነበበው አሰሳው የተካሄደውና ሰዎቹ የተያዙት ቻዛንጋ በተሰኘ የዋና ከተማዋ ሉሳካ አካባቢ ነው። ሁሉም ወንዶች የሆኑ 70 ኢትዮጵያውያን በቻዛንጋ የመጀመሪያ ደረጃ ትምህርት ቤት አጠገብ በሚገኝ አንድ አነስተኛ መኖሪያ ቤት መያዛቸውን ነው ያመለከተው። ሰዎቹ በተያዙበት ሰዓት ምንም አይነት የጉዞ ሰነድ እንዳልነበራቸው ተቆሟል። ይህንን መረጃ ለማረጋገጥ ወደ ኢትዮጵያ የውጭ ጉዳይ ሚኒስቴር ደውያለሁ። የተያዙት ሰዎች በርግጥም ኢትዮጵያውያን መሆናቸውን ያረጋገጡት የሚኒስቴሩ ቃል አቀባይ አቶ መለስ አለም ተከታዩን ማብራሪያ ሰጥተዋል።
በህገወጥ አዘዋዋሪዎች ሊሻገሩ የነበሩ 70 የሚሆኑ ኢትዮጵያውያን ገሚሶቹ በኮንቴነር ውስጥ ሆነው ሌሎቹ ደግሞ ህገወጥ አዘዋዋሪዎቹ ባስቀመጧቸው ቦታ እንዳሉ ተይዘዋል። እድሜያቸው ከ25-40 የሚሆኑ ወንዶች እንደሆኑ አንዳንዶቹ ለረዥም ጊዜ እዛው ኮንቴነር አካባቢ መቀመጥ ተገደው ስለነበረ ጉዳት የደረሰባቸው ናቸው። ይሄ መረጃ እንደደረሰን ዛምቢያን ዚምባብዌ የሚገኘው የፌዴሪ ኤምባሲ ነው የምንሸፍነው እና ኤምባሲው ከዛምቢያ መንግስት የኢሚግሬሽንስ ኃላፊዎች ጋር ተገናኝቶ ዜጎቻችን እንዳሉ አረጋግጠናል። በነገው ዕለት የጠራ መረጃ ለመሰብሰብም ለዜጎቻችንም የቆንስላ አገልግሎት እና ድጋፍ ለዚምባብዌ የሚገኘው የፌዴሪ ኤምባሲ ዲፕሎማቶቹን ወደ አካባቢው ያሰማራል። ስለዚህ ይሄ ጉብኝት በመገናኛ ብዙኃን እየተሰራጨ ያለውን መረጃ በተመለከተ የጠራ ስዕል እንድናገኝ እናንተም ህብረተሰቡም እንዲያውቀው ለማድረግ ይረዳናል። ወደ ደቡብ አፍሪካ የሚደረግ ጉዞ ጋር በተያያዘ መንግስት ከዛምቢያ መንግስት ጋር በመነጋገር ዜጎቹን ወደ ሀገር ቤት እንዲመለሱ ተከታታይ እርምጃዎች ወስዷል። በዚህም 147 የሚሆኑ ኢትዮጵያውያን ባለፉት ጥቂት ወራት ወደ ሀገር ቤት እንዲመለሱ ማድረግ ተችሏል። ስለዚህ በተመሳሳይ መንገድ እነዚህኑ ዜጎቻችን አስፈላጊው ድጋፍ አግኝተው ወደ ሀገራቸው እንዲመለሱ የማድረግ ኃላፊነትም አለብን። በቀጣይ ያዝነውን መረጃ እንድታውቁት እናደርጋለን። አጠቃላይ ግን ይሄ ህገወጥ የሰዎች ዝውውር ዓለም አቀፍ ችግር ነው። ኢትዮጵያም ከዚህ ችግር የሚስተዋልባት ሀገር ናት። የህገወጥ ዝውውርና አዘዋዋሪዎችን ጉዳይ በተመለከተ መንግስት በብሔር ደረጃ ግብረ ኃይል አቋቁሞ ይሰራል። ቢሆንም ግን ችግሩን ለመፍታት እያንዳንዱ ዜጋ ኃላፊነትም አለበት። የመገናኛ ብዙሀን በዚህ በኩል ጉልህ ሚና አላቸው ለማለት ነው።
ሉሳካ ታይምስ ላይ የወጣው ዘገባ ለምሳሌ የዛምቢያ ህገወጥ አዘዋዋሪዎችንም በእነሱ አማካኝነት የሚዘዋወሩትንም ሰዎች ሁለቱንም ህገወጥ አድርጎ ይቀጣል ይላል። ይሄ ከኢትዮጵያ ህግ ጋር እንዴት ነው የሚታረቀው?
የትም ሀገር ቢሆን ያለ ህጋዊ የጉዞ ሰነድ መግባት ያስጠይቃል።
ስለዚህ ከኢትዮጵያ ህግ ጋር የሚቃረን ነገር የለውም ነው እያሉኝ ያሉት? አቶ መለስ አለም የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ፣ በጣም አመሰግናለሁ አቶ መለስ።
በዛምቢያ ድንበር ሰዎችን በህገ ወጥ መንገድ ማሸጋገር አሊያም በዚህ ሁኔታ ለመሸጋገር መስማማት ከፍተኛ ቅጣት የሚያስከትል ወንጀል መሆኑም በዘገባው ተመልክቷል። እንደ ዘገባው እንደዚህ አይነቱ ወንጀል ከ15 እስከ 20 ዓመት ሊያሳስር ይችላል። ምርመራው እንደቀጠለ መሆኑም ተገልጿል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ሰሜን ኮሪያ የኒውክሌርና የረጅም ርቀት ተወንጫፊ ሚሳይል መርሃ ግብሯን እንድታቆም ለማግባባት በኪም ጆንግ ኡን መንግስት ላይ የሚደረገው ዲፕሎማሲያዊ ጥረት የመጀመሪያዋ ቦምብ እስከምትጣልበት ቅጽበት ድረስ ይቀጥላል ሲሉ የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ተናግረዋል። ይሁን እንጂ ያለው የኒውክሌር ፍጥጫ ማለት በፒዮንግያንግና በዋሽንግተን መካከል ያለው ፍጥጫ እያደር እያየለ በመጣበት በአሁኑ ወቅት ለሰላማዊ መፍትሄ ያለው ተስፋ እየተመናመነና ወታደራዊ ግጭት የመከተሉ አደጋ በአንጻሩ እያደገ መምጣቱ ተገልጿል። የአሜሪካ ድምጹ ብራያን ፓደን ከሶል ያጠናቀረውን ዘገባ አሉላ ከበደ ያቀርበዋል።
የሰሜን ኮሪያ የኒውክሌር ፕሮግራም ለደቀነው አደጋ አንዳች ዲፕሎማሲያዊ እልባት ይበጅለት እንደሆን በሚል ለተያዘው ጥረት ፕሬዚዳንት ዶናልድ ትራምፕ ይሁንታ መስጠታቸው ምናልባትም ለድርድር ብልሃት ብቻ የታለመ ሳይሆን አልቀረም።
I think I might have a somewhat different attitude and a different way than other
የተለየ አስተያየት ያለኝ ይመስለኛል ከሌሎች የተለየ ምልከታም። በዚያ ርዕሰ ጉዳይ ላይ ያለኝ አቋም ከሌሎች የበረታና ጠንከር ያለም ይመስለኛል።
ምናልባትም ደግሞ ሰሜን ኮሪያን ኒውክሌር የተጠመደበት አገር አቋራጭ ሚሳይል ከመስራት ሊያስቆም የሚችል በመጨረሻውም ለማይቀረው ወታደራዊ ጥቃት ለማመቻቸት ሊሆን ይችላል ተብሏል።
This administration, not just Trump, the administration is systematically preparing for
የአስተዳደር ትራምፕ ብቻ ሳይሆኑ አስተዳደራቸው ብዙም ሩቅ ላልሆነ ጊዜ እንደኔም ስለት የዲፕሎማሲው ጥረት ሊመክን ለሚችልበት ለሚቀጥለው ዓመት በተቀነባበረ መንገድ እየተዘጋጀ ይመስለኛል።
የሰሜን ኮሪያን የኒውክሌርና የረዥም ርቀት ተወንጫፊ ሚሳይል ፕሮግራም አስቀድሞ ለመምታት በተለይ ከፕሬዚዳንት ትራምፕ ደጋፊዎች ዘንድ ያለው የይሁንታ ድምፅ እየጨመረ መምጣቱን የቅርብ ጊዜው የሕዝብ አስተያየት መመዘኛዎች ሲያመላክቱ፣ በአንጻሩ አብዛኛው አሜሪካዊ ይህን መሰሉን እርምጃ እንደማይደግፍ ጠቁመዋል። በሌላ በኩል ሰሜን ኮሪያ በዩናይትድ ስቴትስ ላይ የደቀነችውን የጥቃት አደጋ አስቀድሞ መከላከል የሚለው ምክንያታዊነት ቢኖረውም የዚያን የተባለ አደጋ አይቀሬነት አስመልክቶ ግን ከመድረሱ አስቀድሞ በተጨባጭ ማስረጃ ማረጋገጥ ያን ያህል ቀላል አይሆንም። የሰሜን ኮሪያን የሚሳኤል ሙከራ ለማደናቀፍ የሚደረግ የሳይበር ጥቃት ይሁን ኪም ጆንግ ኡንንና ሌሎች የፒዮንግያንግ መሪዎች በመግደል አቅማቸውን ለማዳከም የሚወሰድ ያ የመጀመሪያ ወታደራዊ እርምጃ ምንም ይሁን ምን በደቡብ ኮሪያና ከዚያ በሰፈሩት ቁጥራቸው 28,000 በሚደርስ የአሜሪካ ወታደሮች ላይ ሊሰነዘር የሚችል የአጻፋ ጥቃት አደጋ መደቀኑና ብሎም አካባቢውን ከኒውክሌር ጦርነት ሰተት አድርጎ ሊያስገባ የመቻሉ ስጋት የጎላ ነው። ዴቪድ ስትራፕ በሴጆንግ ኢንስቲትዩት የሰሜን ኮሪያ ጉዳዮች አዋቂ ናቸው።
I think that would be morally, diplomatically, strategically, politically, a great disaster.
በሞራል በስትራቴጂም ሆነ በፖለቲካው ረገድ የሚደቀነው እጅግ ዘግናኝ አደጋ በሰሜን ኮሪያና በአካባቢው ሕዝብ ብቻ የተወሰነ ሳይሆን በዩናይትድ ስቴትስ ላይም ጭምር ነው።
የፕሬዝዳንት ትራምፕ አስተዳደር ጠባጫሪነትና እየጨመረ ያለው የደቡብ ኮሪያና ዩናይትድ ስቴትስ የጋራ ወታደራዊ ልምምድ የኒውክሌር ባለቤትነትን አስፈላጊነት ይበልጥ ያረጋግጥልኛል ስትል ፒዮንግያንግ መከራከሪያ ያለችውን ታቀርባለች። በአንጻሩ ሰሜን ኮሪያ ዳግም ሌላ የረጅም ርቀት ተወንጫፊ ሚሳይል ሙከራ ታደርጋለች በሚልም ተጠብቃለች። ያም አለ ይህ ግን አንዳች አውዳሚ አደጋ ደቃኝነቱ በተፈራው ፍጥጫቸው የትኛውም ወገን ግን ውጥረቱን ለማርገብ ያደረጉት ብዙም የለም። አድማጮች የምትከታተሉት በ19ና በ22 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጆች አሉላ ከበደና
ቆንጂት ታየነን። ሁለተኛውን የስርጭታችንን አጋማሽ ልንጀምር ነው። በቅድሚያ ሐኪሞን ይጠይቁ። የጤናና የሕክምና ነክ ጥያቄዎች ሙያዊ ምላሽና ማብራሪያ የሚያገኙበት ቦታ ላይ ደርሰናል። ሐኪሞን ይጠይቁ ነው።
አሁን ቆንጅት ዛሬም ባለስራ ጥያቄ በባለሙያው ይመለሳል።
አሉላ በፕሮግራሙ አዘጋጅ የሚመለሰው ይቀድማል አይደለም?
ልክ ነው ቆንጅት፣ እመልሳለሁ።
ልጠይቅና የዛሬው ቅንብር ትኩረት ምንድን ነው? ባለሙያ እንግዳህንም ጨምረህ ታስተዋውቀን።
አመሰግናለሁ ቆንጅት። የዛሬው ሐኪሞን ይጠይቁ ትኩረት በገዳይነቱ ከቀዳሚዎቹ ረድፍ ከሚሰለፉት የካንሰር ህመም አይነቶች አንዱ ነው። የትልቁ አንጀት ካንሰር በእንግሊዝኛው ቀደም ብለን በመግቢያው እንዳስተዋወቅ ነው የኮሎን ካንሰር ይባላል። የበሽታውን ተፈጥሮ ጠባይና የምርመራ ዘዴዎች እንዲሁም የህክምና አማራጮች ታዲያ በተከታታይ ቅንብሮቻችን እንመለከታለን። ሙያዊ ትንታኔውን የሚሰጡን ዶክተር ዳንኤል ሽብሩ በዚህ በዩናይትድ ስቴትስ በካሊፎርኒያ ክፍለ ግዛት የሳክራሜንቶ ከተማ ካይዘር ፐርማኔንቴ የተባለው የግል ህክምና ተቋም የጠቅላላ ቀዶ ሐኪምና እንዲሁም የአንጀት ካንሰር ቀዶ ህክምና የህክምና መምህር ጭምር ናቸው። በዚሁ ወደ ቀዳሚው ክፍላችን ዝግጅታችን እንለቅ። ዶክተር ዳንኤል ሽብሩ በድጋሚ ወደ ፕሮግራማችን ብቅ ስላሉ ለጊዜው አመሰግናለሁ።
በጣም አመሰግናለሁ አሉላ።
ዶክተር ዳንኤል ለመንደርደሪያ ያህል ትልቁ አንጀት በመባል በልማድ የሚታወቀው የአንጀታችን ክፍል የሚጋለጥባቸው ምናልባትም ለህይወት አደጋ ሊደቅኑ የሚችሉ የበሽታ አይነቶች የትኞቹ ናቸው?
አሉላ በድጋሚ አመሰግናለሁ። ትልቁ አንጀት ያ ዋነኛው ህመም ኮለን ካንሰር ነው። ምንድን ይሄን የሚያመጣው ለሚለው ጥያቄ እርግጥ ካንሰር ምን እንደሚያመጣ አናውቅም። ግን በዋነኝነት የሚጠቀሱት ምክንያቶች አንደኛው ፕሮሰስ የሆኑ የተለያዩ አይነት የእንስሳ ውጤቶች በተለይ የስጋ ነክ ነገሮች መብላት፣ እነኚህ ፕሮሰስ ስጋ የምንላቸው እንደነ ሳላሚ፣ ሞርተዴላ የመሳሰሉ በአጠቃላይ የፕሮሰስ የሆነ ስጋ በእርጀንትነት ይጠይቀናል።
በፋብሪካ ታሽገው የሚቀርቡ ምግቦች
ትክክል፣ አፍሪካ ውስጥ ታሽገው የሚቀርቡ የተለያዩ የስጋ ውጤቶች ከዶሮ የሚሆን የአሳማ ስጋ የሚሆን የበግም ስጋ የበሬም ስጋ ማለት ነው። በአንደኝነት የሚጠቀሰው ይሄ ነው። በአሁን ሰዓት በከዚህ ያየ ነው። ሌላው ደግሞ አልኮሆል ነው። እና አልኮሆል እንግዲህ ሁለት ነገር አለው። መጠኑም የመጠን አልኮሆል አክቹዋሊ ጥቅም አይደለም። ለምሳሌ አንድ ወንድ በቀን ከሁለት ጠርሙስ ቢራ በላይ ቢጠጣ ከጊዜ በኋላ ያ ሰው ለትልቁ አንጀት ካንሰር የተጋለጠ ይሆናል። ግን ሁለት ወይ ያነሰ በቀን እሱ እንደውም ጥቅም አለ ነው የሚባለው በሪሰርች። እነኚህ ናቸው ሁለት ዋና ነገሮች። ሌላኛው ደግሞ የቤተሰብ ታሪክ ነው። አንድ ሰው አያቱ፣ የቅርብ ዘመድ፣ አያት፣ እናት፣ አባት፣ ወንድም፣ እህት፣ አጎታ ከዛ ውስጥ ይሄ የትልቅ አንጀት ካንሰር የሰፋ ከሆነ ያ ታሪክ ራሱ ለዛ ሰው ይህንን የካንሰር የመያዝ እድሉን
ከፍ ያደርገዋል
ከፍ ያደርገዋል።
ይሄ የቤተሰብ ታሪክ የሚባለው በዘር ሀረግ ሊወረስ መቻሉን ነው። አባትና እናት ወደ ልጆች እንዲህ እያለ ሊወራረስ መቻሉን ነው። ያም እድሉ ከፍ ይላል ነው እያሉ ነው ያሉት።
ትክክል። ያው በእንግሊዝኛው አባባል በጂን በጄኔቲክ ወይም በዘር ሀረግ የሚተላለፍ ማለት ነው። ስለዚህ ካንሰር መንስኤው ከጂን ደረጃ የሚጀምር ነው ማለት ነው። ከዛ የሚጀምር ነገር ነው።
መልካም። የትልቁ አንጀት ካንሰር ትልቁ እንዲያሳስብ የሚያደርገው ገዳይ መሆኑና በጊዜው ካልታከሙ በጊዜው ካልታወቀ የሚያመጣው ጉዳት አሳሳቢ መሆኑ ነው የተለየ ትኩረት እንዲሰጠው ያደረገው። ምናልባትም ከቅርብ ጊዜ ወዲህ በብዛት የመታየቱ ሁኔታ ከምን መነጨ የሚለውንም እንመለከታለን። እስኪ ወደ ምርመራው እናምራ። አንድ ሰው ይህን አይነት ምንጩ በቀጥታ በእርግጠኝነት መታወቅ የማይችል ግን ቀደም ብለው የገለጿቸው ቢያንስ ሶስቱ ምክንያቶች ለዚያ ሊያጋለጡ እንደሚችሉ የሚታመነው የትልቁ አንጀት ካንሰር፣ አንድ ሰው እነኚህን ሁሉ ቀደም ብለው የጠቀሷቸውን አጋላጭ ሁኔታዎች ይዞ መቼና እንደምን መጠንቀቅ ይችላል? ለዚህ የትልቅ አንጀት ካንሰር እንዳይጋለጥ አስቀድሞ መከላከል የሚባል ነገር አለ ወይ በዚህ ህመም ውስጥ?
ይሄ በጣም ጥሩ ጥያቄ ነው አሉላ። ምክንያቱም በሕክምና ዓለሙ ፕሪቬንሽን ያላቸው በሽታዎች በጣም ጥቂት ናቸው እና ሲኖር ደግሞ ያንን ነገር ማድረግ ለአንድ ጤንነትም ለአንድ አገር ኢኮኖሚ ላይ የሚያስከትለውን እንትን በጣም ይቀንሳል። በቅድሚያ በሳትስቲክስ የትልቁ አንጀት ወይም በእንግሊዝኛ ኮሎንና ሬክታል ካንሰር የሚባለው በሽታ ከካንሰሮች ሁሉ ሶስተኛ ነው በዓለም ላይ
በገዳይነቱ ማለት ነው።
አሁን አሜሪካን ሀገር ለምሳሌ ብንወስድ በአመት 160,000 የሚሆኑ ሰዎች ይሞታሉ በዚህ ካንሰር። በዓለም ላይም ደረጃው እንደዚሁ ነው። ሳምባ ካንሰር እና አንዳንድ በየጂኦግራፊ ላይ ያር ግን ዋነኛው ሳምባ ነው አንደኛው፣ ከዛ አንጀት ካንሰር ሶስተኛ ነው። ስለዚህ በጣም ኮመን የሆነ በህብረተሰብ ውስጥ ከፍተኛ ደረጃ ያለው አደጋ እና እልቂት የሚያስከትል ካንሰር አይነት ነው ማለት ነው። ስለዚህ ይህንን እንዴት የምንከላከለው ነው? ያው አንደኛው ነገር ቅድም እንዳልኩት የአንድ ሰው የመጠጥ ብዛት መቀነስ፣ ውፍረት መቀነስ፣ የምግብ አበላል አይነቶች ለምሳሌ በብዛት አሁን በእኛ ሀገር ቀላሉ ነገር ምንድን ነው? የጾም ምግብ ጥራጥሬ ከፍራፍሬ ሳብስቲ ጋር የተያዙ ምግቦች መብላትና ውሃ መጠጣት ትልቁን አንጀት ካንሰር የመያዝን በጣም ይቀንሰዋል። እንቅስቃሴ፣ ውፍረት መቀነስ፣ ብዙ አለመጠጣት እና ብዙ የጾም አይነት ምግቦች መብላት እና የስጋና የመሳሰሉትን ነገሮች መቀነስ። ይሄ ከሆነ በኋላ ደግሞ አንድ ሰው በሕክምና ጤና ድርጅትም የዚህ አሜሪካን ሀገርም የምንመክረው አንድ ሰው 50 ዓመት ሲሆነው ሁለት አይነት ቴስቶች አሉ። በዚህ ምግብ አይነ ምግብ ይላክና ያ ተጠንቶ የአንድ ሰው ኮሎኖስኮፒ ያስፈልገዋል አያስፈልገውም የሚል ለላቦራቶሪ በጣም ቀላል የሆነ ቴስት አለ እዚህ ሀገር። እኛ ሀገር ይሄ ኢትዮጵያ ያለ አይመስለኝ። ስለዚህ ምንድን ነው አማራጭ ዜጋሳ ላይ ኮሎኖስኮፒ የሚባለውን የህክምና አይነት ማከናወን ማለት ነው። እና 50 ዓመት ሲሆነው ያን ነገር አንዴ ቢያደርግ ያ ኮሎኖስኮፒ ምንም አይነት ችግር ካላየ ያ ሰው ደህና ነው ማለት ነው። በደጋሚ ይህንን ነገር ማድረግ አያስፈልገውም ከ10 ዓመት በፊት።
ሌላ 10 ዓመት መጠበቅ አለበት። የመጀመሪያው ላይ ምንም ነገር ካልተገኘ
ትክክል ምንም ነገር ካልተገኘ 10 ዓመት በኋላ ነው መድገም ያለበት። እሱም አጠያቂ ነው። አንዳንድ ሰዎች እንደውም ይሄም አንድ ሰው ከ5 ዓመት በኋላ ንጹ ኮሎኖስኮፒ ካደረገ ተጨማሪ የማረው አላስፈላጊ ምናምን ይሉታል። በተለይ የጤና ኢኮኖሚክስ የሚያጠኑ ሰዎች ነው። ምክንያቱም ኮሎኖስኮፒ ርካሽ አይደለም።
ውድ የምርመራ ዘዴ ነው።
ውድ የሆነ ምርመራ ነው። ግን አንድ ከተደረገ ለ10 ዓመት በቂ ነው ንጹህ ከሆነ። ግን ሌሎች ነገሮች ከተገኙበት ለምሳሌ እንደ ፖሊፕ የመሳሰሉ ነገሮች ከተገኙበት እነኝህን ፖሊፕ የምንላቸው ነገሮች ከዛ ነው የትልቁ አንጀት ካንሰር የሚነሳው ዋናው። ስለዚህ እነሱ ከተወገዱ በኋላ ያ ሰው እንደገና ከ5 ዓመት በኋላ
እነኚህ አሁን ፖሊፕስ ያሏቸው እንደ ጢ በአንጀት ውስጥ በምርመራው ጊዜ አብጠው የሚገኙ የሰውነት አካላት ናቸው እየገለጹ ያሉት።
አዎ፣ አንጀታችን ውስጥ እንደ ኪንታሮት የሚበቅሉ ትንንሽዬ ነገሮች እነኚህ ናቸው ፖሊፕ የምንላቸው። ብዙ ጊዜ ካንሰር አይደሉም። እንደውም አንድ ሰው የአኗኗር ዘዴውን ከቀየረ ማለት ከሆነ መምለጥ ቀንስ፣ ክብደት ይቀንስ፣ እነኚህ ፖሊፖች ራሳቸው በራሳቸው ሊጠፉሉ ይችላሉ። ነገር ግን አንድ ሰው አንድ ከተገኘበት በኋላ ይሄ ነገር በ5 ዓመት ውስጥ እንደገና አንድ መድገም አለበት ያሉትን አድገው እንደሆነ ለማየት።
ዶክተር ዳንኤል ምርመራውን የሚመለከቱ ትኩረትም የሚጠይቁትን ሁኔታዎች ጀምረዋል። በመከላከያው ዘዴ ሊወገዱ የሚችሉ አማራጮችን ጠቅሰዋል። እነኚህም በአጋላጭነታቸው ከታወቁት 3ቱ ነገሮች 2ቱ ናቸው። የማንከላከለው መቀየርም የማንችለው አንድ ሌላ ለዛ ሊያጋለጥ የሚችል ነገር ቀደም ብሎ አስተዋውቀዋል። በዘር ሀረግ መወረስ መቻሉ አንድ ሰው ከወላጆቹ ወይም እነሱ ከወላጆቻቸው የቀደመ የዘር ሀረግን ተከትሎ ተላለፍ መቻሉ መከላከል አይቻልምና እነኚህ ሰዎች ምን ማሰብ አለባቸው? በቤተሰብ ውስጥ ለዛ የተጋለጠ ሰው በወላጆች አያቶች፣ ቅድመ አያት የተጋለጡ መሆናቸው ከታወቀ አንድ ነገር ነው። ካልታወቀ
እንግዲህ እሱ ትልቅ ጥያቄ ነው የምጠይቀው ያለው በእውነት ለሆነ ካልታወቀ ያው ያ ሰው እንደ ማንኛውም በ50 ዓመቱ ይጀምራል የኮለን የትልቁን አንጀት ካንሰር ክትትሉ ምርመራው። ግን አሁን የዘር ግንድ ሀረግ የአንድ ሰው ጥረት የሚያስገባቸው ምንድን ናቸው? የግዴታ 2 ሰው ወይ ከዛ በላይ ቤተሰብ ይህ ካንሰር መኖር አለበት። እንዳልኩ ያው አያት፣ እናት፣ አባት፣ እህት፣ ወንድም፣ አጎት፣ አክስት፣ የቅርብ ዘመዶች፣ የስጋ ዘመዶች። ከ2 ሰው በታች ከሆነ ይህን ያህል አያጠራጠርም። ግን ከ2 ሰው በላይ ከሆነ ያ ሰው ኮሎኖስኮፒ የምንለውን የመከላከያ ምርመራ ማድረግ ያለበት ከዘመዶቻቸው ውስጥ በተለይ ከ50 ዓመት በታች ከሆነ አንድ ሰው ከተያዘው ምርመራው ከ50 ዓመት በፊት ሁሉ ሊጀምር ይችላል። ስለዚህ እነኚህ ሰዎች ቀረብ ያለ በኮሎኖስኮፒ ምርመራ የ10 ዓመቱ ሳይሆን በ3 ዓመት በ5 ዓመት አነር ጊዜም በ2 ዓመት ይህንን ትልቁን አንጀት ካንሰር መከላከልና ቀድሞ የመያዝ ድሉ የሰፋ ይሆናል።
ዶክተር ዳንኤል ቀድሞ ለመከላከል የሚያስችሉ እድሎችን ይበልጡንም በምርመራው ላይ ያሉ ሁኔታዎችን ገልጸዋል። አመጋገብና መጠጥ የሚያበዙ ሰዎች ለዚህ አጋላጭነቱን ገልጸዋል። ሌሎች ለምሳሌ ሲጋራ ማጤስ ተጨማሪ አጋላጭ ሊሆን ይችላል። ቀደም ብለው የአኗኗር ዘይቤን ስለመቀየር ተናግረዋል። እስኪ በእነዚህ ላይ ሀሳቦችን ቢፈነጥቁ። ለቀደመውና ለሌሎቹ ቀጠሯችን የሳምንት ነው። ለአሁኑ ግን እንግዳይን ዶክተር ዳንኤል ሽብሩን አመሰግናለሁ። አድማጮች፣ ወደ ቀጣዩ ሳምንታዊ ቅንብር ስንሻገር ንግድና ምጣኔ ሀብት
ሰላም ጤና ይስጥልን እንደምናመሻችሁ በምሽቱ የንግድና ምጣኔ ሀብት ዝግጅት የኢትዮጵያን ያንድ አመት የምጣኔ ሀብት እድገት ጉዞና የወደፊት እቅድ እንመለከታለን። ከለት ወደለት የምንዛሬ ዋጋው የወረደ ያለው ብር የዜጎች ኪስና አጠቃላይ ምጣኔ ላይ የሚኖረውንም አንድምታ እንመለከታለን። እንደዚሁም የውጭ ምንዛሬ አሃዛችንም አካተናል። አብራችሁን ቆዩ። የኢትዮጵያ የሕዝብ ተወካዮች ምክር ቤት የሶስተኛ ዓመት የሥራ ዘመንን የከፈቱት የሀገሪቱ ፕሬዚዳንት ዶክተር ሙላቱ ተሾመ በመንግሥታቸው መሪነት በሀገሪቱ ተመዘገበ ያሉትን የምጣኔ ሀብት እድገቶች፣ ፈተናዎችና ቀጣይ የፖሊሲ አትኩሮቶችን አብራርተዋል። ኢትዮጵያ ላለፉት ሁለት ዓመታት በድርቅና በዝናብ እጥረት ተጠቅታ በሚሊዮኖች የተቆጠሩ ዜጎች ለተረጅነት ተጋልጠው ቆይተዋል። በአሁኑ ወቅትም ከ8 ሚሊዮን በላይ ሰዎችን ሕይወት አደጋ ላይ የጣለው ድርቅ የግብርና ምርትን በመቀነስ የዘርፉን እድገት በእጅጉ ተፈታትኖታል። ዶክተር ሙላቱ ተሾመ ሁኔታው እንዲያብራራሉ።
በ2008 ዓ ም በሀገራችን ከፍተኛ ድርቅ ተከስቶ የነበረ ቢሆንም ኢኮኖሚያችን በፈጣን ሁኔታ በማደግ የ8 በመቶ አማካይ ዓመታዊ እድገት ማስመዝገቡ ይታወሳል። በተለይም በዚሁ ዓመት የተከሰተው ድርቅ ለኢኮኖሚ ወደ 37 በመቶ ድርሻ የሚያበረክተውን የግብርና ዘርፍ ተጨማሪ እሴት በቅድ ከተያዘው የ8.2 እድገት ምጣኔ በማነስ የ2.3 በመቶ እድገት እንዲያስመዘግብ ቢያደርግም የሌሎች ዘርፎች ማለትም የማኑፋክቸሪንግ ኢንዱስትሪ ዘርፍ ከነባር ኢንዱስትሪዎች የማምረት አቅም መሻሻል እንዲሁም ወደ ማምረት የተሻገሩ አዳዲስ ኢንዱስትሪ ኢንቨስትመንቶች በመኖራቸው ምክንያት እጅግ ፈጣን እድገት ማለትም የ18.4 እድገት ማስመዝገብ ተችሏል።
የዓለም አቀፍ የገንዘብና የልማት ምጣኔ ድርጅቶች የኢትዮጵያን የምጣኔ ሀብት እድገት በ2008 ዓ ም መግቢያ ላይ በ4.5 ከመቶ ላይ አስቀምጠውት የነበረ ቢሆንም ድርቁ ያስከትላል ተብለው ተሰግተው የነበሩ የምርት ቅነሳዎች አስቀድሞ ከታሰበው የተሻሉ ሆነው በመገኘታቸው አሃዙን በ200ኛ በተለይ አይኤምኤፍ ከፍ ያደረገበት ሁኔታ ታይቷል። በዚህ ባለፈው ዓመት የነበረውን ሁኔታ የኢትዮጵያ መንግሥት እንዴት ይመለከተዋል? ፕሬዚደንት ሙላቱ ያብራራሉ።
የ2009 ዓ ም የኢኮኖሚ እድገት መረጃ በቅርቡ የታወቀ በመሆኑ ኢኮኖሚያችን በዓመቱ በአማካይ የ10.9 በመቶ እድገት ማሳየቱን ያመላክታል።
የምጣኔ ሀብት እድገቱና የምጣኔ ሀብት ድርሻ በተለይ የአገልግሎት ዘርፉ የተጠናከረ ወሳኝ የሆኑት ግብርናና ኢንዱስትሪ ባሉበት ሲረግጡ መቆየታቸው የሚያሳስባቸው የምጣኔ ሀብት ባለሙያዎች የኢትዮጵያ ምጣኔ ሀብት ላይ አምራች የኢንዱስትሪ ዘርፍ ሚና ከፍ ሊል ይገባዋል ሲሉ ትንተናቸውን ይሰጣሉ። የምጣኔ ሀብት ክፍፍሉን ድርሻ ፕሬዚዳንቱ ሲያስረዱ
ግብርና የ36.3 በመቶ፣ ኢንዱስትሪ የ5.6 በመቶ፣ ከዚህም ውስጥ ማኑፋክቸሪንግ ኢንዱስትሪ የ6.4 በመቶና የአገልግሎት ዘርፍ የ39.3 በመቶ ድርሻ ነበራቸው።
ባለፈው ዓመት የኢትዮጵያ ምጣኔ በድርቅና ተያያዥ ችግሮች የግብርና ምርት እድገት የቀጨጨበት፣ የውጭ ምንዛሬ እጥረት የምጣኔ ሀብት እንቅስቃሴን ቀፍድዶ የያዘበት እንደሆነ በዓለም ባንክና ሌሎች የልማት ድርጅቶች ከ30 ዓመት በላይ ሲሰሩ የቆዩት ዶክተር አክሎግ ቢራራ ለዝግጅት ክፍላችን ሲያስረዱ የቆዩት ሁኔታ ነው። በሀገር ውስጥ የሚገኙ ባለሙያዎችም ይህንኑ የመከሩት በቀጣዩ ዓመት የውጭ ምንዛሬ እጥረትን ለመቅረፍ በተለይ የኢንዱስትሪና የግብርና ዘርፎች ከፍተኛ የእድገት አትኩሮቶች ተደርጎባቸዋል። ሆኖም በመላ ሀገሪቱ የተቀጣጠሉ ሕዝባዊ ተቃውሞዎች የውጭ ባለሀብቶችን እንቅስቃሴ ተግ ያደረጉበት፣ አዳዲስ ባለሀብቶች ደግሞ ያሏቸውን ስጋቶች የጨመረ ሆኖ አልፏል። ከዚሁ ጋር ተያይዞ የኢትዮጵያ መንግስት ባለፈው ሳምንት ብር ከዶላር ጋር ያለውን የውጭ ምንዛሬ በ15 ከመቶ ዝቅ አድርጓል። ብር ከሰነበተበት የ22 ብር ከ40 ሳንቲም የዶላር ምንዛሬ ወደ 27 ብር በሚጠጋ ከፍ የተደረገበት ውሳኔ የውጭ ንግድን ለማበረታታት ያለመ ቢሆንም የዋጋ ግሽበት ስጋት ይኖረዋል ሲል የምጣኔ ሀብት አማካሪው ጌታቸው ተክለማርያም ያስረዳል።
ይሄ እንግዲህ እንደ ፖሊሲ የሚደረገው ኤክስፖርተሮችን ለማበረታታት በሚል ኤክስፖርተሩን አበረታቶ ኢምፖርት የሚያደርገውን ሰውዬ ደግሞ ኢምፖርት ከሚያደርግ ኢምፖርት የሚያደርገውን ወይ ከውጭ የሚያስገባውን እቃ አገር ውስጥ እንዲያመርተው ማበረታታት ኢምፖርት ሰብስቲቱሽን የሚባለው ነገር እሱን ማበረታታት ነው አላማው። አሁን በኢትዮጵያ ሁኔታ ግን እሱ እውነት ነው ወይ ነው አሁን ጥያቄው። ኤክስፖርተሩ በዚህ ሁኔታ ተበረታቶ ወደ ውጭ በብዛት መጠን ኤክስፖርት ሲያደርግ አይተናሉ። እንደዚህ አይነት እርምጃዎች በተወሰዱባቸው ከዚህ በፊት ባሉት ሁኔታው ጭማሪ ማለ ካልን የእስከዛሬዎቹ የውጭ ምንዛሬ ማስተካከያዎች ማርጂናል ወይም አነስ ያለ የኤክስፖርት ጭማሪ ነው ማምጣት የቻሉት። ለምን ሲባል ኤክስፖርተሩ ከሚገዛበት ዋጋ ይልቅ ሌሎች ብዙ ዋጋ የሚያስከፍሉት በሀገር ውስጥ ያልተመቻቹለት ሁኔታዎች አሉ። ስለዚህ እነሱ ባልተመቻቹበት ሁኔታ ወደ ውጭ ኤክስፖርት አድርጎ የውጭ ምንዛሬ በብዛት ያመጣል የሚለውን ነገር እስከዛሬ ያሉት ኤክስፒሪየንሶች ታሪኮች የሚያሳዩን እውነት እንዳልሆነ ነው። በተነጻጻሪው ግን ሌላኛው ሳይድ እውነት ነው። የውጭ ምንዛሬ ማስተካከያዎች በተደረገባቸው ሰዓታቶች ሁሉ በዚህ ሀገር ኢኮኖሚ ላይ ኢንፍሌሽነሪ ፕሬሸር ወይንም የዋጋ ውድነት ጫና ተመልክተናል። ብዙ እቃዎች ከውጭ የሚመጡ እቃዎችን ጨምሮ የዋጋ ጭማሪ ሲደረግባቸው አይተናል።
በቀጣዩ ዓመት የኢትዮጵያ መንግስት የ11.1% እድገት ለማስመዝገብ እቅድ ያወጣ ሲሆን የኢንዱስትሪ ዘርፍ ከፍተኛ ተስፋ ተጥሎበት የ22% እድገት ያመጣል የሚል እቅድ ወጥቷል።
ሄኖክን ለዝግጅቱ እናመሰግናለን። አድማጮች፣ አሁን ለምሽቱ ወደ መጨረሻ ወዳደረግነው ቅንብር እንሻገራለን።
የያዝነው ጥቅምት ወር የጡት ካንሰርና የሚያስከትላቸው የጤና ጠንቆች በዓለም አቀፍ ደረጃ የሚታሰቡበት ወር ነው። ይህንኑ ተንተርሶ በዋሽንግተን ዲሲና በአካባቢው ቨርጂኒያና ሜሪላንድ ነዋሪ የሆኑ ቁጥራቸው ከ350 በላይ የሚሆኑ ኢትዮጵያውያንና ኤርትራውያን በጋራ ያዘጋጁት የአጭር ርቀት ሩጫና የእግር ጉዞ ባለፈው ቅዳሜ ተካሂዷል። መስተዋት አራጋው በስፍራው ተገኝታ ተከታትላለች።
Okay, ladies and gentlemen, is everybody ready to start? Yeah! 3, 2, 1
አልፋ የጡት ካንሰር ህሙማን መርጃ ድርጅት በየዓመቱ በጥቅምት ወር ይህንን አጭር ርቀት ሩጫና የእግር ጉዞ ሲያዘጋጅ ለአምስተኛ ጊዜ መሆኑ ነው። በዚህ ዓመታዊ ዝግጅት ላይ ከሚሳተፉትና ለጡት ካንሰር ህሙማን ድጋፍ በማድረግ ከሚሰሩ ድርጅቶች የሚሰበሰበው ገንዘብ በኢትዮጵያና በኤርትራ ለሚገኙ የካንሰር ህመምተኞች እርዳታ ይውላል። አቶ ንጉሴ ገብረ ማርያም በቨርጂኒያ ነዋሪ የሆኑ አዛውንት ናቸው። አቅሜ በቻለው ለህሙማኑ ከጎናቸው መሆኔን ለማሳየት ነው የተገኘሁት በማለት ነበር የገለጹልን።
ታላላቅ እህቶቼ ኢትዮጵያ ውስጥ በነበርኩ ጊዜ በብረስ ካንሰር አልፈዋል። ማለት እኔ 16 17 ዓመት በነበርኩ ጊዜ እና በቤተሰባችን በጣም ኪለር ዲዚዝ መሆኑን እናውቃለን። አንድም እነሱን ለማስታወስ ነው የምሮጠው፣ ሁለተኛም ጓደኛ ኦርጋናይዝ ያደረገች ስለሆነ እሱንም ሰፖርት ለማድረግ ነው ኤቭሪ ይር ምሮጠው።
ምህረት ተስፋዬ በጡት ካንሰር ህመም ለአመታት ህክምናን በመከታተል ከህመሟ አገግማለች። እሷ ያለፈችበትን መረጃን በመስጠት የበኩሏን ጥረት በማድረግ ላይም ትገኛለች።
ጡቴ ላይ ስነካው ትንሽ ያበጠ ነገር ተሰማኝና ዶክተሮች ጋር ሲሄድ ያው አልትራሳውንድን ባዮፕሲም ተደርጎ ብረስ ካንሰር እንዳለኝ እንደዛ ነው ያወቅኩት ማለት ነው። እና በጣም ያስደነግጣል። የምታስቢው ነገር አይደለም። ያንግ ሰው ላይ ብዙ ኤክስፔክት ያደረጉትም ፋሚሊ ስትሪም የለንም። መጀመሪያ ትሪትመንት የተደረገው ካንሰሩም ትልቅ ስለነበረ ሰርጀሪ ከመደረጌ በፊት ኪሞቴራፒ ያስፈልጋል ተባልኩት። ወደ 3 ወር የሚሆን ኪሞቴራፒ ያደረግኩኝ ማለት ነው። ከዛ ቱመሩ ሽሪንክ ሲያደርግ ቱቴን ሁለቱንም ማለት ነው ሰርጀሪ ያደረግኩኝ። አንዱ ላይ ነበረ፣ ግን እንደ ፕሪቨንታቲቭ ሜዥር እንዲሆን ደግሞ አንደኛውንም በራሴ ፍላጎት ማለት ነው እሱንም አስወጣሁት። አርቲፊሻል ወዲያው አደረጉልኝ። ሰክሰስፉል ነበረ እግዚአብሔር ይመስገን ሁሉ ትሪትመንት። ከዛ ወዲያ ደግሞ እሱ ካገገምኩኝ በኋላ ከሰርጀሪው ራዲሽን ትሪትመንት ደግሞ ፎር አባውት 6 weeks የሚሆን ኤቭሪዴይ ራዲሽን ትሪትመንት አደረግኩኝ ማለት ነው። ከዛ ወዲያ የሚወሰድ መድኃኒት አለ ፎር ፋይቭ ይርስ እሱን መውሰድ ጀመርኩኝና እንደዛ ነበር ትሪትመንቱ። ያው ብዙ ነው መንገዱ ከባድ ነው፣ ግን ከእግዚአብሔር ጋር ባለሽ እምነት ሰፖርት ግሩፕም ጓደኛም ፋሚሊም በጣም ማተር ያደርጋል እና ተስፋ ሳትቆርጪ ለምን እኔ እንደዚህ ሆነብኝ ሳቲ ወደፊት ስትል ማለት ደግሞ እግዚአብሔርም ያገዛል።
አንደኛው ቀጥሎ ሁለተኛው አደገኛ እየገባ ነው።
በዘንድሮ በአጭር ርቀት ሩጫና የእግር ጉዞ ላይ ከ350 በላይ የሚሆኑ ኢትዮጵያውያንና ኤርትራውያን ተገኝተው ነበር። በህመሙ ዙሪያ የሰሩ የጤና ባለሙያዎች ምክሮቻቸውን ለግሰዋል። ቬሮኒካ ሙሴ የአልፋ የጡት ካንሰር መርጃ ድርጅት መስራችና ስራ አስኪያጅ ናት።
ከ350 በላይ ተሳታፊ እንደነበረ ይሄ በጣም ትልቅ ተስፋ ነው ለእኛ ለሰርቫይቨሮች። ባለፉት 4 ዓመት ውስጥ በዚህ ይሄ ነው እንግዲህ ትልቁ የገንዘብ እርዳታ የምናገኝበት እና አላማችን ሞሞግራም ለኢትዮጵያና ለኤርትራ ታማሚዎች፣ ያው ዋናው የአልፋ ደግሞ አላማ በጊዜ በሽታውን መያዝ ነው እና ለመላክ በጣም ትልቅ ጥረት እያደረግን ነው። በጣም ብዙ ውጣ ውረድ አለው። ለምሳሌ ኢትዮጵያ ውስጥ አዲስ መሆን አለበት መሳሪያው እና በጣም ውድ ነው። እዚህም ካሉ ዶኖሮች ጋር እየተነጋገርን እና ቀጣይ ነው ይሄ እና ትልቁ ጎላችን ግን ለሁለቱም ሀገሮች ይሄንን ሞሞግራም መሳሪያ መላክ ነው። ግን ይሄም እየተካሄደ በጎን ሌላውን ግን እዚህ ደግሞ ላሉን ለዚህ በዚህ በሽታ ለተጠቁት እህቶቻችን ኢንሹራንስ ሜዲካሉን ካቨር ያደርግላቸዋል። ለምግብ ልጆች ላላቸው፣ ለልጅ ጥበቃ፣ የቤት ክራይም በአቅማችን እዚህ ደግሞ ላሉት በሽታው ላይ አሁን በአሁኑ ሰዓት ትሪትመንት ለሚወስዱ ሴቶች ደግሞ እንረዳለን እና ይሄ ሁሌ በየአመቱ የሚካሄድ ይሆንና ትልቁ አላማችንና ግባችን ግን ይሄን ሞሞግራም ለኢትዮጵያም ለኤርትራ ለመላክ ነው እና አሁንም የዘንድሮን አሰባስበን በሚቀጥለው አመት ለመላክ ተስፋ እናደርጋለን።
ቬሮኒካ ስለ ጡት ካንሰር በግልጽ እርስ በእርስ መወያየት እንደሚገባ በመጨረሻ ትመክራለች።
ታሞ ከመማቀቅ አስቀድሞ መጠንቀቅ የሚለውን አላማ ማንም ሴት ልጅ ራሷን መፈተሽ በሱ ነው እዚህ ሀገር ቁጥሩን የቀነሱት እና ሐኪም እና ሰውነታችን ለውጥ ሲነግረን ምልክት ነው እና ሄደን ሐኪም ቤት ወይም ደግሞ በዛ ጉዳይ ላሉ ሰዎች ማማከር እና ራስን መፈተሽ ግን ከሁሉም በላይ ሴት ልጅ ጡቷን ራስን መፈተሽ እና ማንኛውም ለውጥ ካለ ሐኪም ቤት ሄዶ መመርመር በሽታው ሳይገፋ መያዝ ቶሎ እርዳታ ማግኘቱ ይመረጣል እና ራስን የኛ ህዝብ ደግሞ ራስን ማስተማር በዚህ ጉዳይ ምንድን ነው እንዴት ነው ራሴ ልጠነቀቀው የምችለው። ሌላው ደግሞ ኬርጊቨር ደግሞ ታሞ ያ ሰው እንትን ሲል የዛን የሰውን ስሜትና ፍላጎት ማዳመጥ መቻል፣ ምክንያቱም በዛ ሰዓት የዛ ሰው መንገድ በጣም ከባድ ነው። መከታተልና አይዞ በርታ ነው የሚፈልገው። እሱ ትልቁ ለእኔ የረዳኝና መዳኔ ትልቁ ምክንያት የሆነው አይዞሽ በርቺ የሚለውን እና ወጥቼ ደግሞ ከእህቶቼ ጋር ችግሬን በመወያየት ኢንፎርሜሽን በማግኘት ነው እና በዚህ ሂደት ላይ ላሉ ሴቶች እባካችሁ እዚህ ሀገር ላሉት ያው አርሊንግተን አለ፣ ሲልቨር ስፕሪንግ ባለው የኢትዮጵያን ኮሚኒቲ ውስጥ ተሳተፉ፣ መታችሁ አይዟችሁ፣ አብረነን ብቻቸውን እንዳልሆኑ ጤነኛው ደግሞ ራሱን በመፈተሽ እንዲመረምር ራሱን እመክራለሁ።
የጡት ካንሰር በዓለማችን በብዛት በሴቶች ላይ የሚከሰት ህመም ነው። በጊዜ ሕክምናን ካላገኘ ህይወትንም ሊያሳጣ የሚችል ህመም ነው። ለጡት ካንሰር ተጋላጭ የሆኑ ሴቶች ከ50-72 እድሜ ክልል ላይ ያሉት እንደሆነ የዩናይትድ ስቴትስ የበሽታዎች መከላከያና መቆጣጠሪያ ማዕከል ሲዲሲ በጥናቱ አስቀምጧል። ከ40-49 የእድሜ ክልል ላይ የሚገኙ ሴቶች ተከታታይ ምርመራ ማድረግ እንደሚኖርባቸውም ይመክራል። የጡት ካንሰር ቁጥሩ ጎልቶ አይታይ እንጂ በወንዶች ላይም የሚከሰት ነው። መስተዋትን ለዝግጅቷ እናመሰግናለን። አሉላ፣ ሌላ የሐኪሞን ይጠይቁ ርዕስ ነው ይሄ።
ልክ ነው ቆንጂት፣ በቤተሰብም ከዚህ ቀደም ሰርተሻል፣ በሌሎች ርዕሶችም እንዲሁ እንሰራዋለን። እንዳልሽው ለሐኪሞን ይጠይቁም ይስማማል። ብዙም መወያየት መነጋገር ያለባቸው ነው። ከበሽታው ከህመሙ ክብደትና ትኩረት ከማስፈለጉ አንጻር እስማማለሁ። አድማጮች፣ ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
በሱዳን
ላለፉት 20 ዓመታት የቆየው የዩናይትድ ስቴትስ የኢኮኖሚና ንግድ ማዕቀብ ከጥቅምት 2 ቀን 2010 ዓ.ም ጀምሮ ተነስቷል። ዩናይትድ ስቴትስ በሱዳንና በመንግስቱ ላይ ተጥለው የቆዩ አንዳንድ ማዕቀቦችን ለማንሳት ከውሳኔ የደረሰችው በአምስት ቁልፍ ጉዳዮች ላይ አዎንታዊ እርምጃዎችን ስለወሰደች መሆኗን አስታውቃለች። እነርሱም አንደኛ የሱዳን መንግስት በዳርፉር እንዲሁም በደቡብ ኮርዶፋንና በብሉ ናይል ግዛቶች ግጭቶችን አስወግዳ ቆይታለች። ሁለተኛ የሰብአዊ እርዳታዎች በመላ ሀገሪቱ የሚሰራጩበትን ሁኔታ አሻሽላለች። ሶስተኛ በደቡብ ሱዳን የማደፍረስ እንቅስቃሴዋን አቁማለች። አራተኛ ከዩናይትድ ስቴትስ ጋር በጋራ የምታካሂደውን የጸረ ሽብር ትብብር ጥልቀት እንዲኖረው አድርጋለች። አምስተኛም በጆዜፍ ኮኒና የሎርድ ሬዚስተንስ ሰራዊት ላይ እርምጃ በመውሰድ የአካባቢው ጸጥታ ሊጠበቅ የሚችልበትን ሁኔታ አሻሽላለች የሚሉ ናቸው ይልና የቪኦኤ ርዕሰ አንቀጽ ሐተታውን ይቀጥላል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ቃል አቀባይ ሄደር ኖርት ይፋ በሆነ መግለጫቸው የሱዳን መንግሥት ባለፉት 9 ወራት ጊዜ ውስጥ የወሰዳቸው እርምጃዎች ከዩናይትድ ስቴትስ ጋር ተባብሮ ለመሥራት ቁርጠኛ መሆኑን ያሳያል ሲሉ ተናግረዋል። በሱዳን ዘላቂ ሰላም ለማምጣትና ከዩናይትድ ስቴትስ ጋር በበርካታ ሌሎች ጉዳዮች ለመተባበር ግን ቅድሚያ የሚሰጣቸው ተጨማሪ እርምጃዎችን መውሰድ ያስፈልጋል ብለዋል። ከእነዚህም መካከል የሰብአዊ እርዳታ ተደራሽነትን ማስፋት፣ የሀገሪቱን የሰብአዊ መብቶችና የሃይማኖት ነጻነት ማሻሻል፣ መንግሥቱ ከሰሜን ኮሪያ ጋር ያለውን ግንኙነት ማቋረጥ ናቸው። አንድ የትራምፕ አስተዳደር ከፍተኛ ባለሥልጣን ባሉት መሠረት ሱዳን ከሰሜን ኮሪያው ኪም ጆንግ ኡን መንግሥት ጋር ምንም ዓይነት የጦር መሣሪያ ውል መፈራረሟን እንደማትቀጥል ቃል ገብታለች። ይህን የገባችውን ቃል አክብራ መገኘቷን በቅርብ እንከታተላለን። ከፒዮንግያንግ ጋር የጦር መሳሪያ ውል ማድረጓን ከቀጠለች ግን በምንም አይነት እርምጃ ከመውሰድ አናልፍም ብለዋል ባለሥልጣኑ። ርዕሰ አንቀጹ በመቀጠልም በካርቱም ላይ ተጥሎ የቆየው ከባድ ማዕቀብ ቢቃለልም አሁንም ሱዳን በዩናይትድ ስቴትስ ለአሸባሪዎች ድጋፍ በመስጠት በሚጠሩ አገሮች ስም ዝርዝር ውስጥ ትቆያለች ብሏል። የሱዳኑ ፕሬዚደንት ኦማር አልበሽር በዳርፉሩ ፍጅት እጃቸው አለበት ተብለው በዩናይትድ ስቴትስና በተባበሩት መንግሥታት ድርጅት የቀረበባቸው የጦር ወንጀል ክስም ይቀጥላል። በዳርፉር ለተፈጸሙ ወንጀሎች እጃቸው ያለበት ሁሉ ተጠያቂ እንዲሆኑ የምናቀርበው ጥሪ ይቀጥላል ብለዋል የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ባለሥልጣኑ። ይልና ሐተታውን ሲያጠቃልል ሱዳን አሁን እያሳየች ባለችው መሻሻል ካልቀጠለች ዩናይትድ ስቴትስ ሌሎች ተጨማሪ እርምጃዎችን ለመውሰድ ዝግጁ ናት ሲሉ ሄዘር ኖርት የተናገሩትን ጠቅሷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
አድማጮች፣ ስርጭታችን ሊጠናቀቅ የቀሩን ጥቂት ደቂቃዎች ናቸው። ያስተናገድናችሁ አሉላ ከበደና
ቆንጂት ታየነን፣ ፕሮግራማችንን የመራችው ብርሃን ኃይሉ፣ የፕሮግራሙ ቴክኒክ መሐንዲሱ ኦድሬስ ሪጅስ። በዚሁ እንሰናበታችኋለን። ባለው ጥቂት ደቂቃ ሙዚቃን ጋብዝ እያለች ነው ብርሃን።
ሙዚቃን ጋብዝ አስቴር አወቀናት ድምፃዊቱ። የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣
ደህና ደሩ።
ደስታ